የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ጥር 21 2011 ዓ.ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ድሬዳዋና በነዋሪዎቹ የሚነሳ ችግሮቿ
የኛ ጥያቄ ምንድን ነው? ድሬዳዋ ላይ በተወላጆቿ ብቻ ሳይሆን አቅም ባለው አረችን ሀገር ማስተዳደር የሚችል ሁሉንም ዜጎች እኩል ባይዙ ይ ይሄኔ ብሔር ነው፣ ይሄኔ ጎሳ ነው፣ ይሄ የሰፈር ልጅ ነው በማይል ሰው
በሌላ በኩል ህብረተሰቡ ያነሳቸውን የመልካም አስተዳደር ችግሮች በአፋጣኝ ለመፍታት ልዩ እቅድ አዘጋጅቶ ወደ ስራ ሊገባ መሆኑን የድሬዳዋ ከተማ አስተዳደር አስታውቋል።
ባጠረ ጊዜ የሆነ እቅድ አዘጋጅተን ህዝቡን መልካም አስተዳደር ችግር የሆኑትን በፍጥነት ለመፍታት እና እሱን ተከትሎ የሚገኙ መድረኮችን ለመጠቀም ነው ያሰብነው። ዛሬ የተወሰኑ ሽማግሌዎችን አግኝተናቸዋል እንዲያግዙን። እንደዚሁ ወጣቶችን ከየቀበሌው ይህንኑ ስራ በጋራ ከኛ ጋር እንዲሰሩ ተስማማን ያለን
የከተማው ከንቲባ አቶ ኢብራሂም ኡስማን ናቸው። በሙሉ ቃለ ምልልስ እንመለስበታለን። ለምሽቱ ያዘጋጀናቸው ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። በዓለም ደረጃ ሙስናን የሚታገለው ቡድን እንደሚለው በጸረ ሙስና ጥረት ውስጥ ከፈረጃቸው ሀገሮች መካከል ዩናይትድ ስቴትስ በአራት ነጥብ ወደ ኋላ ቀርታለች ይላል። ዩናይትድ ስቴትስ ለመጀመሪያ ጊዜ ከፍተኛ ቦታ ከተሰጣቸው ሀገር ውስጥ ዝርዝር ውስጥ ወጥታለች። ትራንስፓረንሲ ኢንተርናሽናል በተባለው የጸረ ሙስና ቡድን የዩናይትድ ስቴትስ ተጠባባቂ ተወካይ ዞ ሬተር ባለፈው ዓመት በታየው መለኪያ አሃዝ በአራት ነጥብ መውረድ ማለት አሳሳቢ ነው ብለዋል። ይህ ክስተት የታየው የዩናይትድ ስቴትስ በቁጥጥርና ሚዛን አጠባበቅ ስርዓቷ ላይ አደጋዎች በሚንጸባረቁበትና በከፍተኛው የስልጣን እርከን ላይ የስነ ምግባራዊ አሰራር በተሸረሸረበት ወቅት ነው ሲሉ ሬቸር አስገንዝበዋል። አያይዘውም ይህ ክስተት በዚህ ከቀጠለ በጉዳዩ ላይ በዓለም ደረጃ የመሪነት ቦታ በነበራት ሀገር ላይ ከባድ የሙስና ችግር መኖሩን የሚያመላክት ይሆናል ብለዋል። ዩናይትድ ስቴትስ ሙስናን አስመልክቶ አቻምና የነበራት መለኪያ አሃዝ 75 ሲሆን አምና ግን ወደ 71 ወርዳለች ተብሏል። የፓኪስታን ከፍተኛ ፍርድ ቤት የእስላምን ስምምነት አጉድፋለች፣ የእምነቱን ስም አጉድፋለች በሚል በሐሰት የተከሰሰችውን ክርስቲያን ሴት በነጻ መልቀቁን አጽድቋል። ለአስርት ዓመት የዘለቀው የፍርድ ሂደት አከተመለት ተብሏል። በእስያ ቢቢ ላይ የተመሰረተው ክስ መሰረት የለውም በማለት ከፍተኛ ፍርድ ቤት ባለፈው ጥቅምት ወር ከበየነ በኋላ ከእስር የተለቀቀች ቢሆንም በአክራሪ ሙስሊሞች የግድያ ዛቻ ስለተሰነዘረባት ለደህንነቷ ሲባል በመንግስት ጥበቃ ስር ተደብቃ ቆይታለች። አሁን ግን ይቺ ፓኪስታናዊት ነጻ ለመውጣት የምትችልበት እድል ተፈጥሮላታል። ልጆቿ በካናዳ ጥገኝነት ስለተሰጣቸው ምናልባት ወደዛ ሳትሄድ አትቀርም ተብሏል። በሌላ ዜና የዋይት ሀውስ ቤተ መንግስት እንደሚለው ፕሬዚዳንት ዶናልድ ትራምፕ በድጋሚ ከፊል የመንግስት መስሪያ ቤቶች እንዲዘጉ አይፈልጉም። ይሁንና ዩናይትድ ስቴትስን ከሜክሲኮ ጋር የሚያዋስነው ድንበር ላይ አዲስ ከለላዎች እንዲሰሩላቸው ባላቸው እምነት ላይ እንደጸኑ ናቸው። አብዛኞቹ ዲሞክራት የምክር ቤት አባላት ግን ይህንን አይቀበሉትም። ፕሬዚዳንቱ በድጋሚ መስሪያ ቤቶች ሲዘጉ ማየትን አይፈልጉም፣ ግባቸው እሱ አይደለምና ሲሉ የዋይት ሀውስ ቃል አቀባይ ሴራ ሳንደርሰን ትላንት በተደረገው ጋዜጣዊ መግለጫ ጉባኤ ላይ ተናግረዋል። አያይዘውም ዲሞክራቶች ግንብ መገንባት ያካተተውን የድንበር ችግር መፍታት አስመልክቶ አክብደው እንዲያዩት ጥሪ አቅርበዋል። በከፊል የመንግስት መስሪያ ቤቶች በዩናይትድ ስቴትስ ታሪክ ላልታየው ርዝመት የዚህን ያህል ጊዜ ተዘግቶ ከቆዩ በኋላ ባለፈው ሳምንት ማብቂያ ላይ ተከፍተዋል። የምክር ቤቱ አባላት ተደራዳሪዎች የድንበር ጸጥታ ለማጠናከር ለሚያደርጉት የድርድር ጊዜ ለመስጠት ሲሉ ፕሬዚዳንት ትራምፕ ተዘግተው የነበሩት መስሪያ ቤቶች ለሶስት ሳምንታት ያህል እንዲከፈቱ ስምምነት መፈረማቸው ይታወሳል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከጋቢና ቪኦኤ የምትተላለፍላችሁን ዝግጅት ነው። ወደ ቀዳሚው ዘገባችን እናልፋለን። የፌደራል መንግስት አመራሮች የድሬዳዋ ነዋሪዎችን በከተማ ወቅታዊ ሁኔታ ላይ ትላንትና ላይ አወያይተዋል። የጠቅላይ ሚኒስትሩ አማካሪ አቶ ተፈራ ደርበውና አቶ መለሰ ዓለም በመርሁት መድረክ ላይ ነዋሪዎች አሉ ያሏቸውን ጥያቄዎች አንስተው መግባባት ላይ መድረሳቸውን ተሳታፊዎች ለቪኦኤ ገልጸዋል። በተያያዘም በመቶዎች የሚቆጠሩ ወላጆች ተጣርተው ለወላጆች ልጆቻቸው ይፈቱ ብለው ፖሊስ መምሪያ መጠየቃቸውንና መምሪያውም ተጠርጣሪዎቹ ተጣርተው መፈታት አለባቸው በአፋጣኝ እንደሚፈቱ ገልጸውልናል ብለዋል። አዲስ ቸኮል ዝርዝሩን ይዟል።
ለመገናኛ ብዙሃን ዝግ የነበረውና የፌደራል አመራሮች ከከተማ ነዋሪዎች ጋር በተወያዩበት መድረክ ላይ ከመልካም አስተዳደር 4420 እና ከታሰሩ ልጆች ጋር የተያዙ ጥያቄዎች ተነስተው ውይይት መደረጉን ተሳታፊዎች ለቪኦኤ ተናግረዋል። ሳተናው የድሬዳዋ ወጣቶች ማህበር ሊቀመንበር ሲሳይ አየለም በስብሰባው ስለተነሱ ሐሳቦች እንዲህ ብሏል።
አንደኛ የ4420 የሚባለው ቀመር አፓርታይድ ስርዓት ነው። የማህበረሰቡን የፌታዚ ተጠቃሚነት የዜጎችን እኩል ተጠቃሚ ያገለለ በቃ አግላይ የሆነ ስርዓት ነው እና እሱ ፈርሶ ማለት እንደ ማንኛውም ዜጋ እኛ ተወልደን ባደግንበት አገር ላይ እንደ ማንኛውም ዜጋ እኩል የመጠቀም መብት ሊኖር ይገባል። እኛ ኦሮሞ ይግዛል፣ ሶማሌ ይግዛል፣ አማራ ይግዛል፣ ትግሬ ይግዛል አይደለም፣ በሜሪት ይሁን ነው። በቃ ማንም የሚችል ሰው ሀገሪቷን ማስተዳደር ብቁ የሆነ ሰው ሀገራችን ማስተዳደር ይችላል እንጂ አሁንም የእኛ ጥያቄ የብሔርተኝነት ጥያቄ አይደለም። ለምን ሶማሌ ገዛኝ፣ ለምን ኦሮሞ ገዛኝ አይደለም። አሁንም የእኛ ጥያቄ ምንድን ነው? ድሬዳዋ ላይ በተወላጆቿ ብቻ ሳይሆን አቅም ባለው አረችን ሀገር ማስተዳደር የሚችል ሁሉንም ዜጎች እኩል ባይ ይሄ እኔ ብሄር ነው፣ ይሄ እኔ ጎሳ ነው፣ ይሄ የሰፈር ልጅ ነው በማይል ሰው ትተዳደር ነው የእኛ ጥያቄ። አሁንም ወደፊት የምንጠይቀው ይህ ጥያቄያችን ነው። ስብሰባው ላይ የ4420 የሚባለው ስርዓት ምን ያህል ኮራፕሽን በሀገሪቷ ላይ እንዳስፋፋ፣ ሌላ ደግሞ የአቅም ማነስ ማለት ብዙ እቅዶች ይታቀዳሉ እነዛ ነገር አችፍ የማይደረጉበት አሁን አንደኛው የዚህ የ4420 ችግር መሆኑ ረብሻው የመጣው በቃ እኩልነት ተጠቃሚነት ማጣት ነው። በዚህ በ4420 ስርዓት ሙሰኞች በዝተዋል፣ ሰፈር ተሸጧል፣ የመምህራዊ ጥያቄ አልተመለሰም። ይህ ስርዓት ምንም ነገር የጠቀመ የለም፣ ሀገሪቷን ወደኋላ ነው ያስቀራል።
የፌዴራል አመራሮች አስቀድመው ከአስተዳደሩ አመራሮች ጋር ውይይት እንዳደረጉና እየቀረቡ ያሉ ቅሬታዎችም ተገቢ መሆናቸው እንደተናገሩ ተሳታፊዎች ገልጸዋል። የድሬዳዋ መምህራን ማህበር ሊቀመንበር የሆኑት አቶ አበበ እንዲህ ይላሉ።
ያለውን አጠቃላይ ነገር ከሰሙ በኋላ ያሉት ነገር ባጭሩ ይሄን ሁሉ ከእናንተ የሰማነው አለ፣ ከሌሎችም የሰማነው አለ። በአጠቃላይ ይሄ ለዚህ ሁሉ ተጠያቂ የከተማ አስተዳደሩ ሲመሩ የነበሩ አካላቶች ናቸው ብለዋል። ስለዚህ ወደፊት ለምንወስዱ እርምጃ አሁን ባለው ሰከነ ሁኔታ እናንተም ተባበሩ የሚል ነው። ከዚህ ውጪ ሁሉም ተሰብሳቢ በአቋም ደረጃ የገለጸው ምንድን ነው፣ መንግስት በቁም እያሉ ችግር ፈጣሪዎችን አጣርተን እናስራለን ብሎ ይናገራል። አዲስ የመጣው መንግስታችን እኛ የምንደግፈው ነው፣ ፐርሰናል የምደግፈው ነው፣ 100% የምደግፈው ነው። ኢቨን ራሴ የምሰዋለት ነው አሁን፣ ምክንያቱም ወደኋላ መመለስ የሌለበት በዚህ ሁኔታ እያለ እዚህ ግን አስረው ነው እያጣሩ ያለው ነገር። ስለዚህ አሁን የታሰሩ ልጆች ሰላማዊ ስልሴዎች እንጂ ውከት የፈጠሩ አይደሉም። ስለዚህ ያለምንም ቅድመ ሁኔታ መፍታት አለባቸው የሚለው ላይ ሁላችንም ተስማምተናል። እሱ ይህንን እናደርጋለን ብለዋል ማለት ነው።
የፌዴራል አመራሮች አስቀድመው ከአስተዳደሩ አመራሮች ጋር ውይይት እንዳደረጉና እየቀረቡ ያሉ ቅሬታዎችም ተገቢ መሆናቸውን እንደተናገሩ ተሳታፊዎች ገልጸዋል። የአሁኑን ሳምንት የከተማዋን ሰላምና መረጋጋት ቀድሞ ወደነበረበት ለመመለስ እንደሚሰሩና ከቀጣይ ሳምንት ጀምሮ ግን ለዘላቂ መፍትሄ እንደሚንቀሳቀሱ እና አቶ ተፈራ መናገራቸውን ከተሳታፊዎቹ ሰምተናል። በተያያዘ ዜና 200 ገደም የሚሆኑ ወላጆች የድሬዳዋ አስተዳደር ዋና ፖሊስ መምሪያ ወደሚገኝበት ቦታ ሄደው ልጆቻችን ይፈቱ ሲሉ ጥያቄ አቅርበዋል። ጥያቄ ወደ መምሪያ ከሄዱት መካከል ያናገርኳቸው ወይዘሮ ትዕግስት እንዲህ ይላሉ።
ከማናቶች ልጆቻቸው የተያዙባቸው ምግብ ማቀበል የማይችሉ በሽተኞች፣ አካለ በቃ ሁሉም ነገር ደካማ በጣም በቃ እኛ የጎተትን እያባበልን ያው የህዝብ ጩኸት የኛ ጩኸት ነው ልጆቻችን ለእኛ ብለን የታሰሩ ሁሉ እየተጎተቱ በጣም ከኛ ሰፈር ያ መምሪያ ማለት በጣም ሩቅ ነው። ያንን ሁሉ መንገድ ፀሐይና አቧራ እየጠጡ ነው ሄደው ያው የተወሰነ ሰው ይግባን ያሉት 10 ሰው አስገብተው ነበረ። ከገቡት ሰዎች የተረዳነው ነገር ያው እነሱ የሚያውቁትም ችግር አለ፣ የማያውቁትም ችግር አለ። ለምሳሌ በራችን መገንጠሉ ጥይት በሰው ላይ መተኮስ ታቁም ነበረ፣ አስረዳናቸው። እኛ የያዙ ነው ያልነው እንጂ ተኩሶ አላልንም፣ በር ገንጥሎ አላልንም። ውሃ ስንጠይቅ ጥይት ጠጡ እንደተባልን አስረዳናቸው። ልጆቹም ያው እየተጣራ እንደ ደረጃው እንደ ወንጀላቸው እየተጣራ በዛሬ ዕለትና በነገ ዕለት እንደሚፈቱልን
አስረግተዋል። ለዛ
በሌሊት በራችን እየተሰበረ ልጆቻችን እየታፈሱ ነው የሚለው ቅሬታ በተደጋጋሚ የሚሰማ ነው። በትላንትናው ዕለት ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጠው ጊዜያዊ የጸጥታ ጥምር ኮሚቴ አባል የሆኑት የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር ጌታቸው አስረስ በዚህ ረገድ ለሚቀርበው ቅሬታ እንዲህ ብለዋል።
ብዙ እንደዚህ አይነት ነገር በብዛት እኔ አልሰማሁም፣ ግን ምሽት ላይ በየቦታው እሳት እኔ ራሴ እየዞርኩ ጎማና እሳት ሳጠፋ ነው ምሽቱን። በዛን ጊዜ ግን ያሳደደን እየገቡበት እየተገባ ሰው ሲያዝ እንደነበረ መረጃው አለ። ከዛ ውጪ ዝም ብሎ ሆን ብሎ ምሽት ተብቆ ለመያዝ የተደረገ እንቅስቃሴ የለም። ግን አስቸኳይ ጊዜ አዋጅ ባይታወጅም የሰራዊቱ ከተማውን በቁጥጥር ስር ባረገበት ሰዓት ህገወጥ ሰዎችን ሊይዝ ይችላል። ዞሮ ዞሮ ግን አሁን ባለን ተጨባጭ ሁኔታ ሌሊት በተለይ የዛለት ሌሊት ሌሊቱን ሙሉ ነው እሳት ሲነደ ነበር። ሌሊቱን ሙሉ የእሳት አደጋ መኪና ፉዞ ሆኖ ኤርፖርቱ ድርጅት ካለስራቸው አዳር እንዲያድሩ በግድ አስገድደን ነው ያሳደርናቸው። በየመንገድ ላይ ጎማ እየጫን ስንገባ ነው ያደረው። ምናልባት ዛሬ በሌሊት ነው አብዛኛውን የተነሳው። አሁንም ድንጋይ መዝጋት ዛሬም ነበር ሙከራዎች ነበር። 100% ተረጋግቷል ማለት አይቻልም። ዞሮ ዞሮ ግን የተባለው ሰዎች ቶሎ ብሎ ለህግ የሚቀርቡትም ለህግ መቅረብ አለባቸው። ሌላውን በምክርና በእንትን የሚለቀቀው በዚህ አይነት ይሄዳል ብለን ነው የምናስበው።
በሌላ በኩል ዛሬ እስከ ምሽት ድረስም ያስተዳደሩ ከፍተኛና መካከለኛ አመራሮች የከተማዋን ሰላም ቀድሞ ወደነበረበት ለመመለስና ሁሉም ተቋማት የሚጠበቅባቸውን በአግባቡ ተወጥተው የህብረተሰቡን ቅሬታዎች መመለስ እንዲጀምሩ በሚል ስብሰባ እየተካሄደ ነው። የምስራቅ ህዝብ ምክትል አዛዥ ጄኔራል ተስፋዬ፣ ከንቲባ ኢብራሂም ኡስማንና ምክትል ከንቲባ አብደላ አህመድ በመሩት መድረክ ላይ በተለይ ከጸጥታ አንጻር ባሉ ችግሮችና መደረግ በሚገባቸው ተግባራት ላይ ሰፊ ውይይት ተካሂዷል። ድሬዳዋ በአሁኑ ሰዓት በመከላከያ ሰራዊት የምስራቅ ህዝብ ዋና መምሪያ የሚመራውና የድሬዳዋ ፖሊስና የፌዴራል ፖሊስ አባል የሆኑበት ጊዜያዊ የጸጥታ ጥምር ኮሚቴ ነው ጸጥታዋን በበላይነት እየመራ ያለው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ነኝ ድሬዳዋ።
ከዚሁ ጋር በተያያዘ በዛሬው ዕለት ከንቲባውን ያነጋገረው አዲስ ቸኮል ህብረተሰቡ ያነሳቸውን የመልካም አስተዳደር ችግሮች በአፋጣኝ ለመፍታት ልዩ እቅድ አዘጋጅቶ ወደ ስራ ሊገባ መሆኑን የድሬዳዋ ከተማ አስተዳደር ማስታወቁን ዘገባ ደርሶናል። የድሬዳዋ አስተዳደር ከንቲባ ኢብራሂም ኡስማን በተለይ ለቪኦኤ እንደተናገሩት አሁን ለተፈጠረው ችግር አመራሩም የራሱ ድርሻ እንዳለው ማመኑን፣ በአጠረ ጊዜ ለህብረተሰቡ እቅድ የህብረተሰቡን ችግር ለመቅረፍ እቅድ ነድፈው መስማማታቸውን ተናግረዋል። በሰሞኑ ተቃውሞ እጃቸው አለ የተባሉ የጸጥታ ኃይሎችና አመራሮች ላይም እርምጃ ይወሰዳል ብለዋል። አዲስ ቸኮል ሰሞኑን በድሬዳዋ ለተፈጠሩ ችግሮች አስተዳደሩ ሊሰራቸው ባሰባቸው ዙሪያ የከተማዋን ከንቲባ ኢብራሂም ኡስማንን አነጋግሮ በተከታዩ ዘገባ ይዟል።
ትላንትና ያስተዳደሩ ተቋማት በቀጣይ 2 ወራት ሊሰሩ ስለሚገባቸው ጉዳዮችና ስለ ወቅታዊ የከተማዋ ጸጥታ የሚመክር መድረክ አዘጋጅተው ነበር። ከከፍተኛና መካከለኛ አመራሮች ጋር በተደረገው በዚህ ውይይት አመራሩ ችግር እንዳለበት ከጋራ መግባባት ላይ መድረሳቸውንና ይህን ለመፍታትም ሊሰሩ በሚገባቸው ጉዳዮች ላይ ውይይት እንዳደረጉ ከንቲባ ኢብራሂም ተናግረዋል።
እኛ መጀመሪያ ያጠቃለል ነው ከመጀመሪያ ጀምሮ የአመራሩ ችግር በጣም ከፍ ያለ ነው። በተለይ ከላይ ጀምሮ ያለው አመራር አንዳንድ ችግር መባባስና ምክንያት መሆንም የራሱ አስተዋጽኦ አድርጓል ብለን የደመደም ነው። ስለዚህ እነሱም ያንኑ ነው ሼር ያደረጉት። ከዛ ውጭ የተለያዩ ችግሮችም ሲነሳ ነበረ። የፖለቲካ ኢሹ ያው በተደጋጋሚ ተፈርቶ አንዳንድ መድረኮች ቢፈጠርም በደንብ ስላልተፈጠረ እሱም አድጎ በራሱ ችግር ሆኗል እና ይሄንኑ ነበረ አመራሩ የጋራ ሲያደርግ የነበረው። አሁን የተስማማ ነው እስኪ ባጠረ ጊዜ እቅድ አዘጋጅተን ህዝቡን የመልካም አስተዳደር ችግር የሆኑትን በፍጥነት ለመፍታት እና እሱን ተከትሎ የሚገኙ መድረኮችን ለመጠቀም ነው ያሰብነው። ዛሬ የተወሰኑ የሀገር ሽማግሌዎችን አግኝተናቸዋል እንዲያግዙን። እንደዚሁ ወጣቶችን ከየቀበሌው ይህንኑ ስራ በጋራ ከኛ ጋር እንዲሰሩ ተስማማን። ያለን
እቅዱ በሚያተኩርባቸው ጉዳዮች ላይም አቶ ኢብራሂም እንዲህ ይላሉ።
አሁን እንደውም 60 ሳይሆን በ15 ቀን ከዛ በላይም እንደዚሁ የስብሰባ ቀን ነው። ከዛ ሰባ ግን 15 ቀን ነው አሁን በዋና ርብርብ እያደረግን ያለ ነው። ያው በተለያየ መንገድ የዘገዩ አንዳንድ ነገሮች አሉ አይደለ? እሱ ላይ ነው አሁን በፍጥነት ለመሄድ ያሰብ ነው። እዚህ የሚያነሳቸው አሉ በተደጋጋሚ። በነገራችን ላይ የጸጥታ ችግር ሆኖ ነው የውሃ ምስ ዛሬ ያልፈታ ነው። አንዳንድ ቦታ ላይ እንደዚህ የጸጥታ ችግር ሆኖብናል። በጣም በ2 ቀን በ3 ቀን የሚፈታ ነገር እስካሁን ግለሰቦች የተለያየ ምክንያት ገባኛ ነጻ ሳይደረግ ለብዙ ማህበረሰብ መስጠት አገልግሎት መስጠት የሚችለውን ውሃ በፍጥነት ሲሆን ለመስራት ሌሎች አሁን ለምሳሌ ከዚህ ከመኖሪያ ቤት ጋር ተያይዞ ከወደ ቤት ጋር ተያይዞ የተቀመጡ አቅጣጫዎች አሉ። ከዚህ በፊት ማሆነ መስ በፍጥነት መሄድ እያስብና ያለ ነው። ስራ አጥ ላይ ከሼድ ማስተላለፍ ጋር እንደዚህ የሚቀርቡ ነገሮች አሉ። ሌሎች ኤግዞስቲቭ ጋር የሚባቸው ህዝብ ስራ ተሸጋራ ጋር በተያያዘ ተቋማት ጋር የግል ድርጅቶች ጋር መንግስትም በዚህ ጋር ኢቮልቪንግ ፈንድም ጋር ሌሎች ከመሰረተ ልማት ግንባታ ጋርም እንደዚህ ተደጋጋሚ ቅሬታ የሚነሳባቸው አሉ። እንግዲህ ለመጀመር ነው ለመስራት ሳይሆን በዚህ 15 ቀን ውስጥ በፍጥነት ቶሎ ሰርተን ቢያንስ ህዝቡ የሚያነሳቸውን ነገሮች መጀመራቸውን ማሳየት ነው። በስተቀር በ15 ቀን ተናገር ነገር የለም።
የመልካም አስተዳደር ችግሮችን ለመቅረፍ ከሚሰሩ አጣዳፊ ስራዎች ጎን ለጎን የህግ የበላይነትንም ለማረጋገጥ ትኩረት ተሰጥቶ እንደሚሰራ አቶ ኢብራሂም ተናግረዋል። በዚህ ረገድ የሚወሰዱ እርምጃዎችም በሰሞኑ የተቃውሞ እንቅስቃሴ የተያዙትን ብቻ ሳይሆን የእግዚአብሔር ሀብታቦት ሲገባ በቁጥጥር ስር የዋሉትን እና መልካ ጀብዱ ላይ በወንጀል ተጠርጥረው የተያዙት ላይም ተመሳሳይ እርምጃ ይወሰዳል ነው ያሉት።
ጸጥታውን ጋር ከአሁን መከላከያ ሌሎች የጸጥታ አካላት እያስተባበረ እሱ እየሰሩ ነው ያሉት። እየተካሄደበት ነው አሁን በተለየቱ ወላይነት ለማስፈር ከዚህ ጀርባ ችግር አለባቸው የተባሉትን ለህግ የማቅረብ ከዛ ውጭ የተሳስተው የገቡትንም አታርሞ እንዲወጡ ለማድረግ ስልጠናም ለመስጠት ምክርም ለመስጠት እየታሰበ ነው ያለው። ያው ጠንሳሽ ዋና አስተባባሪ ለህግ እንዲቀርብም እየተሰራ ነው ያለው። ሁሉም ቤርሚነ ሰዎች ናቸው የታሰሩት። በእርግጥ ነገር ከመልካም ብዙ ሰው ማስፈር ችግር ዋና ባለቤት የነበሩት ከዚህ በፊት ተደጋጋሚ ነገር ሲያነሱ የነበሩት 09 ቀበሌ እንደዚሁ። ስለዚህ ወንጀል ብሄር ይህም የገባን መሆን የለበትም። ያው ተደጋጋሚ ስለሆኑ በዛ መልኩ ለህግ ከዚህ በፊት ቀርቧል። አሁን መልካ ከ09 ጋር ተያይዞ 21 ሰው አካባቢ ሂደቱ እኮ በፍርድ እስካሁን እንትን እያለ ነው ያለ። የመልካም እንዲሁ ሰው ተገንዘል ተብሎ የሚጠረጠር ስቲል በህግ ተሰሰር ያለዋል። ስለዚህ አሁንም ተመሳሳይ ጉዳይ የሚፈጸመ የችግር አስተባባሪና አቀንቃኝ የነበረ እንደዚህ ለህግ ይቀርባል። ብዛትም ስላለ ብዙዎቹ ሁሉም ጋር ስለሆነ ቀበሌ በስልጠናም በምክርም ይታለፉ ይመስላል።
በሌላ በኩል በሰሞኑ ተቃውሞ በህብረተሰቡ ቅሬታ ሲቀርብባቸው የነበሩ የፖሊስ ኃይሎች ላይ አፋጣኝ የማሻሻያ እርምጃ እንደሚወሰድም አቶ ኢብራሂም ተናግረዋል።
ተጀመረ ያለ እሱ ይጠራል እያስባለው የእኛቶች አደረጃጀት ችግርም ስላለ አስተዳደሩ ብቻ የሚሰራ አይደለም። ስለዚህ የሚመለከተው አካላቶችን መረጃ ተሰጥቷቸዋል። እያጠሩ ይሄዱበት ነው። ይጠራልን ብዬ አስባለሁ። አዎ በቅርቡ የሆነ ማስተካከያ ስራ ይሰራል የሚልነት ያለ
ከአመራሮች መካከል እጃቸው አለባቸው ተብለው ስለሚጠረጠሩትም አቶ ኢብራሂም እንዲህ ብለውናል።
አመራሩ ኦልሬዲ ተጀምሯል። አብዛኛው ሳይሆን አሁን በቅርቡ 67% አጠቃላይ አመራሩ ተቀይሯል። አይ ቀረም አለ እንግዲህ አሁንም ችግር ካለ ከላይ ጀምሮ የማፍራት ራም ለመስራት እያሰበ
ማለት አሁን የጥፋቱ ላይ የአመራሮች እጅም አለበት ምናምን እየተባለ የሚነገር ነገር ስላለ ብዬ ነው። ከዛ አንጻር
አሁን ልክ ነው። አሁን ይህ ግን የታሰሩ አመራሮች አሉ ተረጠሩ ይኖራሉ። በስተትም ሊገቡ የሚችሉ ይኖራሉ። ታይቶ እንደየ ወንጀላቸው በህግ የሚጠየቁ ይሆናሉ። እነሱ ሌላም ይቀራል የፖለቲካ ውሳኔ የሚያስፈልግባቸው ይኖራሉ። ስለዚህ ሁሉም ጋር ተመሳሳይ ነው ያለ ማለት ነው። መመራርም ፖሊስ ከህብረተሰብ ጋር መጃብራት ስለሆነ በየቦታ የሚታየው ችግር ሁሉ ማህበረሰብ ጋር ይታያል። ፖሊስ ጋር አለ፣ ወጣቱ ጋር አለ፣ ሽማግሌ ጋር ይኖራል፣ ባት ጋር ይኖራል፣ በተወሰነ መልኩ ማለት ነው አመራሩ ጋርም ይኖራል። እና አይተናል እንደዚህ አይነት ችግር ሲያንፈላጅ ቁረጥዋን ማለት ይመስላል።
የድሬዳዋ ነዋሪ ሰላም መወዳድና በሰለጠነ መንገድ መብቱን የሚጠይቅ ነው ያሉት አቶ ኢብራሂም ሰላሙን ለማስከበር ከጸጥታ ኃይሎች ጋር ተቀናጅቶ እንዲሰራ እና ከተማዋን ወደ ቀድሞ ይዞቷ እንዲመልስ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ ቸኮል ላደረሰን ሪፖርት እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የተለያዩ በመብት ላይ ያተኮሩ ዓለም አቀፍ ድርጅቶች አዲስ አበባ ላይ ስብሰባ እያደረጉ ነው። ከዚህ ቀደም በውጭ ሀገር ሆነው በኢትዮጵያ ይከሰታሉ ባሏቸው የሰብአዊ መብት ጥሰት ጉዳዮች ላይ መግለጫን ሲያወጡ የቆዩና መዝግበው ሲያስቀምጡ የቆዩ ድርጅቶች በአንድ ላይ አዲስ አበባ ላይ ተሰባስበው ውይይት አድርገዋል። ትላንትና ነው ውይይቱ የተጀመረው፣ ዛሬም ቀጥሏል። መለስካቸው አመሃ የውይይቱ መክፈቻ በተመለከተ ተከታዩን ዘገባ አድርሶናል።
ዋና ጽህፈት ቤቱ በቤልጅየም ብራሰልስ የሚገኘው አሶሲዬሽን ፎር ሂውማን ራይትስ ኢን ኢትዮጵያ የኢትዮጵያ መብት ድርጅቶች ኅብረትና የአውሮፓ ኅብረት በአንድ ላይ ሆነው በአዲስ አበባ አንድ አውደ ጥናት ከፍተዋል። የዚህ አውደ ጥናት ተሳታፊዎች ደግሞ ከ9ና 10 ወራት በፊት የኢትዮጵያ መንግሥት የሰብአዊ መብቶች አያያዝ በብርቱ ሲተቹ የነበሩ ሂዩማን ራይትስ ዎች፣ አምነስቲ ኢንተርናሽናልና የመሳሰሉት ይገኙባቸዋል። የኢትዮጵያ መንግሥትም እነዚህን መሰል የሰብአዊ መብት ተሟጋጅ ድርጅቶች የሚያወጧቸውን ዘገባዎች የፈጠራ ዘገባዎች ናቸው ሲል ሲያጣጥላቸው ቆይቷል። የተከፈተው አውደ ጥናት ዋና ትኩረቱ ደግሞ ላለፉት 12ና 13 ዓመታት የኢትዮጵያ መንግሥት በወሰዳቸው እርምጃዎች ምክንያት የተዳከሙት የሲቪክ ማኅበራት ድርጅቶችን እንዴት ማገገም እንዳለባቸው፣ በመንግሥቱ ቁና እንደ ጠላት ይታዩ የነበሩ ዓለም አቀፍ ድርጅቶችና አገር በቀል ድርጅቶች እየተወያዩ ናቸው። የዚህን አውደ ጥናት ዋና ዓላማ ለቪኦኤ የገለጹት አቶ ያሬድ ኃይለማርያም የአሶሲዬሽን ፎር ሂውማን ራይትስ ኢን ኢትዮጵያ ዳይሬክተር ናቸው።
አሁን እየተሻሻለ ያለው የበጎ አድራጎትና ማህበራት ድርጅት ሕግ እነዚህን ተቋማት አሽመድምዶ በገንዘብም በመንቀሳቀስ አቅማቸውም በብዙ ደረጃ ጎድቷቸው አሁን አገሪቷ ውስጥ ያሉት የሲቪክ ማህበራት ወይም የበጎ አድራጎት የሚሆኑ በሰብአዊ መብት ደረጃ የሚሰሩ ድርጅቶች አቅም የላቸውም፣ በሰው ኃይል፣ በገንዘብ፣ በብዙ መንገድ። ስለዚህ አሁን የተከፈተው መልካም እድሎች አሉ። እነዛን እድሎች ለመጠቀም የሚያስችል አቅም ይዘው መገኘት አለባቸው። ስለዚህ አቅማቸውን እንዲያጠነክሩ ለመርዳት በእውቀትም በገንዘብ አቅምም ሊያግዟቸው የሚችሉ የተለያዩ ዓለም አቀፍ ድርጅቶችን አስመጥተን እንዲያግዟቸው ለማድረግ ነው። ከወደቁበት እንዲነሱና እንዲያገግሙ ለመርዳት ተብሎ የታሰበ ጉባኤ ነው።
አገር በቀል የሆኑትን የመብት ድርጅቶች በቅርቡ በጋራ ያዋቀሩት የኢትዮጵያ የመብት ድርጅቶች ኅብረት ዲሬክተር አቶ መስዑድ ገበየው በበኩላቸው ከዓለም አቀፍ ድርጅቶች ጋር በጋራ ምን ለመስራት እንዳሰቡም ጠቁመዋል።
በሀገራችን የሰብአዊ መብት ሁኔታ ላይ በከፍተኛ ደረጃ ከሀገር ውስጥ ተመዝግበን ከምንንቀሳቀሰው በተሻለ ሁኔታ ሲሰሩ የነበሩ ዓለም አቀፍ ድርጅቶች ሂውማን ራይትስ ዋች፣ ዲፌንደር፣ ሲቪል ራይትስ ዲፌንደር፣ ሲቪከስ እና ሌሎችም አምነስቲ እና ሂውማን ራይትስ ዋችን ጨምሮ ብዙ አስተዋጽኦ ሲያደርጉ ነበረ። አሁን በተፈጠረው መልካም አጋጣሚ ከነዚህ ድርጅቶች ጋር ያለንን የጋርዮሽ ስራ እንደገና ለማጠናከር ከነዚህ ድርጅት ተወካዮች መጥተው እንዴት በጋራ እንስራ፣ ምን ብናደርግ ጥሩ ነው፣ በምን እናግዛችሁ። በእርግጥ ከኛ የተሻለ ሌጋል ኢንቫይሮንመንት ኖሮ አይደለም እነሱ የሚሰሩባቸው ሀገሮች፣ አብዛኛዎቹ አፍሪካ ሀገሮች ላይ ተመሳሳይ ችግሮች አሉ። ግን የእኛ ደግሞ በይዘቱና በአሰራሩ በጣም የባሰና በጣም የሲቪክ ማህበረሰብ ድርጅቶች አስተዋጽኦ በጣም የቀጨጨ ስለሆነ እዚህ መጥተው ልምዳቸውን እያካፈሉን ነው ያሉት።
በኢትዮጵያ የሲቪክ ማህበራትን ለማጠናከር ለተወሰዱ እርምጃዎች፣ ለተሰሩ ስራዎች ፍሬያማ አለመሆን ምክንያቶቹ የታወቁ እንደሆኑ ብዙዎቹ ይስማማሉ። አሁን ከተፈጠረው ሁኔታ አኳያ የሲቪክ ማህበረሰቡን ድርጅቶች በእግራቸው እንዲቆሙ ለማድረግና ለማጠናከር የቅድሚያ ሊሰጣቸው ይገባቸዋል ያሏቸውን እርምጃዎችም አቶ ያሬድ ኃይለማርያም አብራርተዋል።
የመጀመሪያው ችግር ወይም የሁሉም ችግር ምንጭ የነበረው የመንግስት የፖለቲካ በጎ ፈቃደኝነት አለመኖር ነበር። የዛ አለመኖር ነው ብዙ ስብስብ ችግሮችን ህግ እንዲወጣ፣ አፈናው በህግ እንዲሆን፣ ጉልበትም እንዲጨመርበት ያደረገው የመንግስት የፖለቲካ መልካም ፈቃደኝነት መታጣት ነው። አሁን ያ በተወሰነ ደረጃ ታይቷል፣ ምልክት እያየን ነው። ያ በጎ ፈቃደኝነት ግን በስልጣን ላይ ያሉት ከፍተኛ አመራሮች በሚሰጡት ቃል ብቻ ሊጸና አይችልም። ሊጸና የሚችለው ተቋማዊ ቅርጽ ሲይዝ። ስለዚህ እነዚህን የመንግስት በጎ ፈቃደኝነት እውነት መሆናቸውን ሊያሳዩ የሚችሉ ለብዙ ዓመት አገሪቷን ወደፊት ይዟት ሊሄድ የሚያስችሉ ነገሮች ያሉት መሆኑን የሚያሳየው በተቋሙ አደረጃጀት ሲጸና ነው እና ነጻ የሚዲያ ተቋም፣ ነጻ ፍርድ ቤቶች፣ ነጻ ምርጫ ቦርድ፣ ነጻ የሰብአዊ መብት ተቋማቶች መኖራቸው ይህን ላለፉት ዓመታት ሁሉ ይቺ ሀገር የተጎዳችበትን ቁስሏን እንድታገግም እድል ይሰጣታል። አሁን የምናደርገውም ጥረት መንግስት በዛ ረገድ የሚያደርጋቸውም ነገሮች ማገዝ ነው እና እነዛ ሁሉ ችግሮች የሚፈቱት በሁለት ነገር ነው። አንዱ የመንግስት ቃል የገባቸው ነገሮች ከልብ መሆናቸውን ማጽናት፣ ሁለተኛው እንዲጸኑ ደግሞ ተቋማዊ ቅርጽ ማስያዝ ነው።
አቶ መስዑድ ገበየውም በተጨባጭ ሊደረጉ ይገባቸዋል ያሏቸውን እርምጃዎች ዘርዝረዋል።
እዚህ ቀጣዩ እኛ የምንጠብቀው ባለፈው ለፓርላማ ቀርቦ ድራፍቱ የበጎ አድራጎት ድርጅቶች አዋጅ ንግግር ተደርጎበታል፣ ብዙ ውይይትም አድርገንበታል። ስለዚህ ህጉ መጽደቅ ነው ቀጣዩ። ይህ ህግ መጽደቁ ግን ብቻውን በቂ አይደለም። ይህን ህግ በተገቢ ሁኔታ ሊያስፈጽም የሚችል ኤጀንሲው ሊሆን ይችላል፣ ወይም ሌላ ተመሳሳይ ስራ የሚሰሩ ተቋማትን ማጠናከር ይጠይቃል። በተለይ በሰብአዊ መብት ጉዳይ ላይ ፍርድ ቤቶች ጠንካራና ወሳኝ የሆነ ሚና መጫወት እንዲችሉ መደረግ መቻል አለበት። ስለዚህ ፍርድ ቤቶች አካባቢ ያለው ሪፎርም፣ ጠቅላይ አቃቢ ህግ ያለው ሪፎርም፣ ሰብአዊ መብት ኮሚሽን ጋር ያለው ሪፎርም፣ ምርጫ ቦርድ ጋር ያለው እነዚህ ሁሉ ሪፎርሞች ድምር ውጤት ነው የሀገሪቱን የሰብአዊ መብት ሁኔታ ወደ ተሻለ ደረጃ ደርሷል ልንል የሚያስችለን።
ከአውደ ጥናቱ የሚጠበቀውን ውጤት በተመለከተ ደግሞ አቶ ያሬድ ኃይለማርያም ዘርዘር ያለ ማብራሪያ ሰጥተዋል። በመጀመሪያ የሀገር በቀል ድርጅቶችን ቁመና መመርመር ነው።
ምንድን ነው የሚፈልጉት የሚለውን ካወቅም በኋላ እንደየአቅሙ ለሚፈልጓቸው ነገሮች እርዳታ ማድረግ ነው። ሁለተኛው ደግሞ መንግስት ለሰብአዊ መብት መከበር ቃል ገብቶ አዳዲስ የጀመራቸው ነገሮች አሉ። የሰብአዊ መብት ኮሚሽኑን እስከ ማስተካከል አንስቶ በተለያዩ ዘርፎች እና ለመንግስትም ጭምር ድጋፍ ለማድረግ እና በሀገሪቷ ውስጥ ያለው የሰብአዊ መብት ሁኔታ የመንግስትም የሰብአዊ መብትን የያዘበት መንገድ ምን ይጎሉታል፣ ምን ጥሩ ጎኖች አሉት፣ እነሱን ገምግሞ ለመንግስት ጭምር በጎ አስተያየቶችን መስጠት፣ እነዚህ ድርጅቶች ደግሞ ተጠናክረው ወደፊት ጥሩ ስራ የሚሰሩበትን እድል ማመቻቸት ነው እና ብዙ ትርጉም አለው።
እነዚህ ዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅቶች ከተለያዩና ከሚመለከታቸው የመንግስት አካላት ጋርም እንደሚገናኙና እንደሚወያዩ የአውደ ጥናቱ አዘጋጆች ለቪኦኤ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዛሬ ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማ፣ እንደዚሁም ዝግጅታችንን በቴክኒክ ያቀናበረልን ሞክቢል ያቢሮ፣ የስርጭት መሀንዲሱ አልፈሪዶ አልሳንቶስም አብሮን ነበረ። ጉዟቸው የሰመረ ይሁን እያልን በተከታዩ ሙዚቃ እንሰናበታለን። መልካም ምሽት። We'll be right back.
ኩን ራዲዮ ሰገሌ አሜሪካቲ